ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
የህፃናት መጽሐፍ ሲጻፍ ከባድ ጥንቃቄ ይፈልጋል። ዜጋ ነው የምንቀርጸው እና ትንሽ የተበላሸ ነገርም ከነገርናቸው እሱን ይዘው ነው የሚያድጉት።
የዓለም አቀፍ የህፃናት መጽሐፍ ሽልማት አሸናፊዋ ማክዳ አርሽኖ ቀንጭበን ያስተማናችሁ የምሽት እንግዳችን ናት። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም መራለው፣ ብርሃን ኃይሉ ደግሞ የምስልና ድምፅ ቅንብሩን ትከውንልናለች። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ደራሲና የህክምና ባለሙያ ማክዳ አርሺ የሶስት ሴት ልጆች እናት ናት። ማክዳ ዘ ወርልድ ኒድስ ዩኒክሊ ሃፒ ዩ የተሰኘ የልጆች መጽሐፍ በቅርቡ አሳትማለች። መጽሐፉ በይዘቱ ሁሉም ሰው የራሱን ባህልና ማንነት እንዲያከብር ያበረታታል። መጽሐፉ በዩናይትድ ስቴትስ በሚገኘው የብሔራዊ የእናቶች መጽሐፍ ምርጫ ወይንም በእንግሊዝኛው ማምስ ቾይስ አዋርድ አሸናፊ ሆኗል። የዓለም መብራቶች በሚል ርዕስም ወደ አማርኛ ቋንቋ ተመልሷል። ኤደን ገረመው በተያያዥ ጉዳዮች ላይ ከማክዳ ጋር ያደረገችው ቆይታ በመከተል ይቀርባል።
ማክዳ አርሺ ደራሲ፣ ነርስ እንዲሁም ደግሞ እናት፣ ወደ መሰናዳችን እንኳን በሰላም መጣሽ። እንኳን እንግዳችን ሆንሽ፣ እናመሰግናለን።
እንኳን ደህና ቆያችሁኝ። እኔም ስለጋበዛችሁኝ በጣም ነው የማመሰግነው።
እስቲ በራስሽ አንደበት ለአድማጮቻችን ለተመልካቾቻችን ራስሽን አስታውቂልኝ።
ስሜ ማክዳ ሁሴን አርሺ ይባላል። ባለትዳር የሶስት ሴቶች ልጆች እናት ነኝ። ወዲህም ደግሞ ነርስ ነኝ። ብዙውን በማዋለጅ አካባቢ ሰርቻለሁ። አሁን ደግሞ የህፃናት መጽሐፍ ጸሐፊ ነኝ። በአሜሪካን ሀገር በቨርጂኒያ ግዛት እኖራለሁ።
እሺ፣ በጣም አመሰግናለሁ። እንግዲህ ዘ ወርልድ ኒድስ አ ዩኒክሊ ሃፒ ዩ ወይም ደግሞ አሁን በአማርኛ ደግሞ ተመልሶ ተተርጉሞ የዓለም መብራቶች የተሰኘ የህፃናት መጽሐፍ ጽፈሻልና ይሄ መጽሐፍ ደግሞ የማምስ ቾይስ ወይም ደግሞ የእናቶች ምርጥ ተብሎ እውቅና አግኝቷልና መጀመሪያ እንኳን ደስ አለሽ።
አናብሮ ደስ አለኝ። አመሰግናለሁ።
እስቲ ስለ መጽሐፉ ይዘት ንገሪኝ። ምንድን ነው ለመጽሐፍ ምን አነሳሳሽ? ሀሳቡስ ምን ይመስላል?
እውነቱን ለመናገር ያው ዞር ብንል ባየንበት ቦታ ሁሉ ኢንስፓየር የሚያደርገን የሚያነሳሳን ነገር አለ መጽሐፍ ለመጽሐፍ። የኔ ዋነኛው እናት መሆኔ ነው እና የሴቶች ልጆች እናት መሆኔ ነው። ከዛም ባሻገር የራሴ የህይወት ተሞክሮ ነው እና እኔ መስማት እፈልግ የነበሩትን ነገሮች ሳድግ ልጆቼ እየሰሙ እንዲያድጉ በጣም ስለምፈልግ እንዲህ አያደርጉም እንዲህ ቢጽፉ ጥሩ ነበር ከምል የኔ ድርሻ ምንድን ነው? መጽሐፍ እችላለሁ። ብዙ ከማውራት መጽሐፍ ይቀለኛል። ስለዚህ ያንን መጽሐፍ መቻሌ ለምን ጥቅም ላይ አላውለውም? ስለዚህ ልጆቼ እንዲያነቡ የምፈልገውን መጽሐፍ ለምን እንዲያነቡም ብዬ ጻፍኩኝ። ያ ኢንስፓየር ያደረገኝ ሀሳብ ምንድን ነው? ልጆቼ ደስተኛ ሆነው እንዲኖሩ ፈልጋለሁ። በሚያደርጉት ነገር የራሳቸው ምርጫ ሆኖ፣ ለምሳሌ የህብረተሰብ ጫና አለ፣ ማግባት አለባት፣ መማር አለባት፣ መመረቅ አለባት፣ ስራ አትይዝም እንዴ? ቁጭ ብላ ልጆቿን አታሳድግም እንዴ? እንዴ ፈታ እስከ መቼ ነው የምትቆየው? የሚሉ ነገሮች አሉ። ያን የህብረተሰብ ጫና ተቋቁመው ራሳቸውን ሆኖ በደስታ እንዲያድጉ ፈልጋለሁ። ይህን ደግሞ ከልጅነት ካልሰራንበት በስተቀር ስለማይሆን አድጋ እናት ስትሆን ወይ ሰራተኛ ስትሆን አይ ሳልወልድ አይ ልጆቼን ቤት ቁጭ ብዬ ሳላሳድግ የሚለው ፕሬሸር ሳይኖር ውሳኔዎች በሙሉ የራሷ ሆነው ግን በደስታ እንድትኖራቸው መሆን የምትፈልጋቸው ነገሮች በሙሉ በደስታ ቤት ቁጭ ብላ ልጆቿን ማሳደግ ከሆነ የምትፈልገው ያ የእሷ ምርጫ ሆኖ ደስ ብሏት እንድታደርግ ስለምፈልግ፣ ወጥታን መስራት ከሆነ የምትፈልገው ያ የእሷ ምርጫ ሆኖ ደስ ብሏት ወጥታ እንድትሰራ ስለምፈልግ፣ ስለዚህ ደስተኛ የሆነ ሲቲዘን ይኖረናል ብዬ ስለማስብ የራሴን ድርሻ ለመወጣት እችን መጽሐፍ ጽፌያለሁ።
የምንኖርበት ዩናይትድ ስቴትስ ከተለያየ ዓለም ክፍል የመጡ ዜጎች በሙሉ የሚኖሩበት፣ ልጆቻችንም ደግሞ ከተለያየ ሀገር ዜጋዎች ጋር የሚገናኙበት ነው። ግን ብዙ ጊዜ የልጆችን መጽሐፍ መጽሐፍ ከባድ እንደሆነ አሁን ቅድም የገለጻቸውን ሀሳቦች ለልጆች በቀላል መንገድ መናገር ግዴታ እንደሆነ ባለሙያዎች ይናገራሉና እስቲ ከሱ አንጻር አልከበደሽም ወይ? እንዴት የተለያዩ ሀገር ዜጎችንና ቀድም የገለጽሽውን ሐሳብ ወይም ራስን መሆኑን የሚለውን ሐሳብ አቀናጀሽው?
እሺ፣ የሕፃናት መጽሐፍ ሲጻፍ ከባድ ጥንቃቄ ይፈልጋል። ዜጋ ነው መንገርጾው እና ትንሽ የተበላሸ ነገርም ከነገርናቸው እሱን ይዘው ነው የሚያድሩት። እና እኔ ልጆች መጽሐፍ ላይ የሆነ የአንድ ሀገር ታሪክ እንዳልሆነ ይሄ አሁን እኔ የዩጄ የተነሳው ሐሳብ ሁሉም ሀገራት ውስጥ አለ። ከህንድም የመጡትን ጓደኞቼን አብረን የምንሰራቸው ሰዎች ነበሩ፣ ከተለያየ ሀገር የመጡ እንዳልሽው እዚህ ሀገር የሚኖሩ እና ዝም ብዬ እየጠየቅኩኝ ሪሰርች እየሰራሁ ሳዳምጥ ሁሉም ጋር አንድ አይነት ነገር አለ። እና ልጆች ደግሞ ለሌላው ሀገር ባህል፣ ለሌላው ሀገር ካልቸር ብሬን አእምሯቸው እንዲከፈት እና አንደርስታንድ እንዲያደርጉት ስለምፈልግ ነው አንድ ባህል ላይ ያልተወሰነ። እዚህ ሀገር ከተለያየ ዋክ ኦፍ ላይፍ ነው የሚመጡት ሰዎች እና ያንን አንደርስታንድ እንዲያደርጉ ልዩነት እንዳለ፣ በልዩነታችንም ውስጥ ደግሞ ውበት እንዳለ፣ በቀለም በፀጉር ከለር በክብደት በምን እንደማንለያይ ያንን ለልጆች ለማሳየት እፈልጋለሁ። እነዚህ ልጆች እዚህ ውስጥ ያሉት ካራክተሮች ከመጀመሪያው ጀምሮ ራሴን እየቀረጽኳቸው እና ከህፃንነት ጀምሮ ነው ጓደኝነታቸው የዘለቀው። የባህል ልዩነት አለ፣ የመልክ ልዩነት አለ፣ የቋንቋ ልዩነት አለ። ያን ሁሉ ተቋቁሞ የዘለቀ ጓደኝነት ነው እና አንድነትንም አብሬ ማስተማር ስለምፈልግ ነው ይሄንን የጻፍኩት። እውነቱን ለመናገር በቃላት ለመግለጽ ያስቸግረኛል። ምክንያቱም እዚህ ይሄንን መጽሐፍ ለልጆች ልጻፍ እንጂ ያነበቡት ጓደኞቼ፣ ያነበቡት ትልልቅ እናቶች ራሳቸውን አንደኛው ገጸ ባህሪ ውስጥ ያገኙታል። እና ሁሉም እሱን ያሉት ይሄንን ስናድግ መስማት እንፈልግ ነበር፣ ራሳችንን አንደኛው ገጸ ባህሪ ውስጥ አግኝተናታል ይላሉና ደስ ነው ያለኝ። በቃላት ለመግለጽ በጣም ተቸግራለሁ። አሁን ይሄ መጽሐፍ አማዞን ላይ አለ፣ ጥሩ ሪቪው አለው፣ አማዞን ላይ ይሸጣል። ትምህርት ቤቶች ደግሞ እየሄድኩኝ ኤሌመንተሪ ስኩል እየሄድኩኝ እየሰጠው ነው። አስተማሪዎች፣ የአንደኛ ደረጃ መምህራኖች አይተው አንብበው በጣም ወደውታል። ጥሩ ሪቪዋቸውን ሰጥተውኛል እና በጣም ደስ ብሎኛል። ባርንስ ኤን ኖብልስ ኦንላይን ይሸጣል። አይደክምም አይደለም፣ ይደክማል። ጠላለው እንዲህ ብታደርጉት ብዬም አልናገርም።
መጽሐፉ እንግዲህ የዓለም መብራቶች ተብሎ ወደ አማርኛም ተመልሷል እና ወደ አማርኛ ለመመለስ ያነሳሳሽ ነገር ምንድን ነው?
በጣም ጥሩ ጥያቄ ነው የጠየቅሽኝ። ወደ አማርኛ ብቻ አይደለም፣ ወደ ሌሎች ቋንቋዎችም እየተረጎም ነው ወደ ትግርኛና ወደ ኦሮምኛ። እንዲህ አይነት ታሪኮችን ኢትዮጵያም ላሉ ሰዎች እዚህም ሀገር ሆነው ልጆቻቸውን አማርኛ ለሚያስተምሩ ወላጆች ጥሩ የልጆች መጽሐፍ ይኖራል በራሳችን ቋንቋ። ቅድም እንዳልኩሽ አማርኛን በኢትዮጵያ ታሪክ ብቻ ነው። አሁን ለምሳሌ ልጆቻችንን ስናወራቸው በአማርኛ ሲሆን ኢትዮጵያ ብቻ ነው የሚመጣው ጭንቅላታቸው። ወይም ደግሞ ድሮ እኛ የምናውቃቸውን አይነት ተረቶች ለዚህ ሀገር የማይሆኑ ተረቶች ማለት ነው፣ እነሱን ነው የሚያስበው ጭንቅላታቸው። እና ያ እንዳይሆን እነሱ የሚኖሩበትንም ባህል እዚህ ሀገር ያሉበትን ባህል በራሳችን ቋንቋ ስለ ሌላም ሀገር ባህል በራሳችን ቋንቋ በደንብ አድርገው እንዲረዱ ስለምፈልግ ነው ወደ አማርኛ እንዲተረጎም ያደረግኩት። ታዋቂው ጋዜጠኛ አንተነህ ከበደ ነው የተረጎመው እና እጅግ በጣም የማደንቃቸው እና የምወዳቸው አርታኢ እና ደራሲ ጋሻ የለመለኩት መዋዕል ናቸው አርትዖቱን የሰሩልኝ። በጣም ደስ በሚል ቋንቋ ነው የተጻፈ።
ከዚህ በኋላ ሌሎች ጽሁፎች የመጽሐፍ ሀሳብ አለሽ ወይ? እንደው
የጀመርኳቸው መጽሐፎች አሉ። በተለይ ያው ከኢትዮጵያዊ እንደመሆነ ከኛ ታሪክ ጋር ተያይዞ ያሉ ነገሮችን ለልጆቻችን ማስተማር ስለምፈልግ በጣም ጥሩ በሆነ ቋንቋ ከለርፉል በሆነ መጽሐፍ ተጽፎ እንዲመጣላቸው በተለይ እዚህ ሀገር ለምናሳድጋቸው ልጆች ፈልጋለሁ። እንደ ድሮ እኛ ስናድግ እንደነበሩ የተረት መጽሐፎች ጮሮ አያጅቦ መጣ ምናምን ማለት ሳይሆን አማርኛውን ከዚህ ከእነሱ ከሚያድጉበት ከሞደርን ሶሳይቲ ጋር ተያይዞ ታሪካችንን ሳይለት ያለ ስነ ጽሁፍ ማበርከት ስለምፈልግ እየሰራሁባቸው ያሉ ስነ ጽሁፎች አሉ። ተበላይታሉ እያስባል።
እሺ ማክዳ፣ እንግዲህ ስለሰጠሽን ጊዜ ስለነበረን ቆይታ በጣም ነው የማመሰግነው።
እኔም በጣም ነው የማመሰግነው ስለጋበዛችን።
ጋቢና ቪኦኤ ቀጥላል ከአሜሪካ ድምጽ። ከቅርብ ጊዜ ወዲህ ኢትዮጵያን በሚመለከቱ የሀገር ውስጥና የውጭ ብዙሃን መገናኛዎች የሚወጡ ዘገባዎች ስማቸው እንዲገለጽ ድምጻቸውም እንዳይሰማም ሆነ ምስላቸው እንዳይታይ በሚፈልጉ መረጃ ሰጪዎች የተሞሉ እንደሆነ ይሰማል። የዚህ ምክንያቱ ምንድነው? በዘርፉ ውስጥ ያለው ጫናስ እንዴት ይገለጻል? በሚሉ ጉዳዮች ላይ ደረጀ ደስታ ከባለሙያዎችና አስተያየት ሰጪዎች ጋር ያደረገው ቆይታ በመቀጠል ይቀርባል።
ይህ በመገናኛ ብዙሃን ስምና ማንነትን ሳይጠቅሱ መረጃዎችን የማቀበልም ሆነ የማስተላለፍ ነገር በተለይ ከቅርብ ጊዜ ወዲህ እየበዛ መምጣቱ ይስተዋላል። ለምን ይሆን? የደሴ ነዋሪ ከቅርብ ጊዜ ወዲህ ስማቸውን መግለጽ ያልፈለጉበት ምክንያት ያስረዳሉ።
ከዚህ በፊት በነበረው ሁኔታ ብዙ ቃለ ምልልሶችን አድርገናል። በዛ ጊዜ ስማችን የተለየ ነበር እናወራ የነበረው። አሁን ግን እንደው ከቅርብ ጊዜ ወዲህ በተለይ በዚህ ሀገሪቱ ተፈጠረው ነገር አንጻር ይህን ህዝቡ ላይ የደረሰ ካለ ተቆጣው እንግዲህ ማለት ኢንቴንሽኖች ምናምን አሉና ከዛ እንግዲህ አሁን ምን ጀምሩ ሌላውም ምን ለመግለጽ የማይፈልግ ነው።
በደቡብ ኢትዮጵያ ስማቸውን ጠቅሰው በሰጡት መረጃ የታሰሩ መሆኑን የገለጹልን ሌላው ነዋሪ
የማኖር ስጋትም ስላለኝ ማውራት በጣም ከበኛ ጣም ስጋለ ይችላል መከባድ ነው ማውራት።
እርሶ የደረሰበት ነገር አለ ወይም ሌላ ሰው ላይ የደረሰ ነገር ያውቃሉ?
አንደኛ በእኔም ላይ ደርሷል። 48 ቀን ሙሉ ያለምንም ወንጀል ያለምንም ጥፋት ደሞስ በመጠየቃችን ብቻ ታስሮ ያለው ከታሰሩ ሰዎች አንዱ እኔ ነኝ። እንደውም በዚህ አካባቢ ምንም ክስ ሳይኖር በነፃ የወጣንበት ወደ 40 ሚሊዮን ሰዎች በዚህ ባደዋቸው ክላስተር በዚህ ባድያዞን በዛው ልክ ደግሞ ደላው የት እንዳለ የማይታወቁት ሌሎች አሉ።
የተያዙት በሌላ ምክንያት ነው ወይስ ለመገናኛ ብዙሃን መረጃ በመስጠታቸው ነው በመናገራቸው ነው?
ለመገናኛ ሚዲያ መረጃ በመስጠት ብቻ ነው ሌላ መረጃ የለም። የወረዳውን ኢሜጅ አጥፍያል የከተማውን የውም የዚህ አካባቢ ኢሜጅ አጥፍያል ብትራብ መናገር የለብህም ማውራት የለብህም አምልክ ነው ሰዎች እየተሳደዱ ያሉት።
ሌላዋ የባህር ዳር ነዋሪ መሆናቸውን የገለጹልን ስማቸውን ገልጸው መረጃ መስጠት የማይፈልጉበትን ምክንያት ይናገራሉ።
ያው ብዙ ጊዜ ስማችንን ማንገልጸው በሁለት ምክንያት ነው። አሁንኛ ባለንበት ወቅታዊ ሁኔታ የምናነሳው ሐሳብ የሚቀበለውም ወገን ይኖራል የማይቀበለውም ወገን ይኖራል። ስም ራሳችን ስም ያንድ ሰው መለያ ነው አይደል? ያንን የራሳችንን አጋልጠን ስካባታችን ድረስ እንናገር የምንናገረው ሐሳብ የማይቀበለው ወገን እኛን ጉዳት ለማድረስ በቀላሉ እቹ ሁኔታ ፈጠረለት ማለት ነው። ከመንግስት አካል ሐሳባችንን የሚቃረን ሊኖር ይችላል። እንደገና ደግሞ ከዛ ጎረቤታችን ሊሆን ይችላል ከአካባቢያችን ያለ ሰው ለምን እንደዛ አይነት ጥያቄ ምክንያቱም እናወራው ነገር ግማሽ ሲቀበል ግማሽ ስለማይቀበል የደህንነት ስጋት ስለሚገባ ከዛ አንጻር ስማችንን ላለመጥቀስ እናስባለን።
ይህ በመገናኛ ብዙሃን ስምና ማንነትን ሳይጠቅሱ መረጃዎችን የማቀበልም ሆነ የማስተላለፍ ነገር በተለይ ከቅርብ ጊዜ ወዲህ እየበዛ መምጣቱን የኢቢኤስ ቴሌቪዥን ከፍተኛ ሪፖርተር ኤርሚያስ በጋሻው ይናገራል።
ስሜ እንዲጠቀስ አልፈልግም፣ ምስሌ እንዲቀረጽ አልፈልግም የሚሉ አስተያየት ሰጪዎች ዜናና ዘገባዎችን በመንሰራበት ጊዜ እየበዛ እንደመጣ እኛም በስራችን ላይ የምናስተውለው ጉዳይ ነው። በእርግጥ ኢትዮጵያ ውስጥ በተለይ ከመገናኛ ብዙሃን ስራ ጋር በተያያዘ መረጃ ለመስጠት ፈቃደኛ ያለ መሆን ጉዳይ እየተባባሰ ነው እንጂ እየቀነሰ የመጣ ጉዳይ አይደለም። አሁን ሀገሪቷ ካለችበት የጸጥታና የደህንነት ሁኔታ እንዲሁም የፖለቲካ ሁኔታ ጋር በተያያዘ እየተባባሰ መጣ እንጂ መረጃ ለመስጠት ፈቃደኛ ያለመሆን ጉዳይ እስካሁን ድረስ ያልተፈታ ችግር ነው። ከተርታው ዜጋ አንስቶ እስከ ከፍተኛ ባለስልጣናት ድረስ ካልተማሩ ሰዎች አንስቶ ክሪቲካል እስከሆኑ ምሁራን ድረስ ሀሳባቸውን ኦን ዘ ሪከርድ ለመገናኛ ብዙሀን ለማካፈል ፈቃደኛ ያለመሆን ሁኔታ አለ። እየተባባሰ ነው እንጂ እየቀነሰ አልመጣም።
በሳምንታዊው የእንግሊዝኛው ካፒታል ጋዜጣ ላይ የሚሰራውና የኢትዮጵያ አርታያን ማህበር መስራችና የቦርድ ጸሐፊ የሆነው ሙሉቀን ወንደሰን ከቀደመው መንግስት ጋር ሲያነጻጽረው ልማዱ እየጨመረ የመጣ ብቻ ሳይሆን መልኩንም እየቀየረና በአይነቱም እየሰፋ መምጣቱን ይናገራል።
ድሮ ሁሌ የሚገርመኝ በቀደመው ዘመን በሚኒስትሮች ደረጃ ወይም ደግሞ ከነሱ ውጪ መውጣት የሌለበት መረጃ ነው በኦፍ ሪከርድ የሚነገረኝ ወይ በሚኒስትሮች ታገ አሁን ደግሞ እንዳውም ባለሙያዎችም ዩኒቨርሲቲ ባለሙያዎች እንዲህ አይነት ነገር ቢፈጠር ምንድን ነው የእናንተ አስተያየት? የሆነ ንግድ ውስጥ ያሉ ባለሙያዎች ሊሆን ይችላሉ ወይ መሳሰል ይጠግባል አብቶች ራሳቸው የባለ ሀብቶች በጉዳዮቻቸው ላይ ችግር ገጥሟቸው ስሜን ሳጣቀስ ይሄ ነገር ይሄን ነገር ገጥሞናል ይሄ ነገር ይመጣል እንዴ ካልሆነ የሚል አስተያየት እየሰጡ ስማቸው እንዲጠቀስ አይፈልጉምና ፍራቱ እየጨመረ ነው የሚጠው እኔ ምክንያቱም ይሄ ነው ማለት አልችልም ሰዎች ተቃደል
ሙሉ ቀን ይህ ስምና ማንነትን በመደበቅ መረጃ የመስጠት ጥያቄና ለማድ በመንግስት ብቻ ሳይሆን በማህበረሰቡና በተለያዩ ዘርፍ በተሰማሩ ባለሙያዎችም ጭምር ዘንድ የሚታይ መሆኑን ያስረዳል።
ይሄ ችግር ያለ አሁን ለማህበረሰቡም ያስገኛል ለማህበረሰቡም ድብቅ ሳይሆን አይቀርም። ከዛ ጋር እንደባስ ይያዝ ይችላል ግን ፖለቲካ ወጣው ቢያዎች ማጠጃን ፈልጉት ከመንግስት ተሿሚዎች ደግሞ ከመንግስት ኃላፊዎች ወይም ከቢሮ ኃላፊዎች ከሚመለከታቸው ባለሙያዎች ነው። ከዛ ባለፈ ደግሞ ከህብረተሰቡም በዚህም ደግሞ የተለያዩ ውጭ ያሉ ባለሙያዎች አሉ። ለምሳሌ ዩኒቨርሲቲ ውስጥ ሊሆን ይችላል ወይም ደግሞ በተለያየ ጉዳይ ላይ ኤክስፐርቲዝ የሚሰጡ ሰዎች ይኖራሉ እና ከነሱ አካባቢ ነው መረጃ የሚገኘው። እንግዲህ ቀደም ባለው ዘመን አሁንም ያው ትሬንድ ተመሳሳይ ነው። ከዚህ በፊት እኔ ባለኝ ልምድ እንግዲህ የጉዳዩ ቀጥተኛ ባለቤቶች ራሳቸው ሳይቀሩ ሚኒስትሮች ለምሳሌ ወይም ሚኒስትር ዴታዎች ሊባል ይችላል እና እነሱ አንዳንዴ ስሜን ሳጠቅስ ይሄ ነው መረጃ ያለው መረጃ ብለው ሲሰጡ ይታያል እና እንደዚህ አይነት ልምዶችን አልፈናል። አሁን ላይ ደግሞ ያው መልኩ የተቀያየረ ቢሆንም ተመሳሳይ ነው። ምክንያቱም ምንድነው ከተባለ ኃላፊነትን የመውሰድ ፍርሃት ይመስለኛል። እንግዲህ
ለደህንነታቸው አስጊ ባልሆነበት ሁኔታ ውስጥ ሆነው ማንነታቸውን በመግለጽ መረጃ መስጠት የማይፈልጉ ሰዎች መኖራቸውን የሚናገረው ኤርሚያስ ይህም የራሱ የሆነ ሌላ ምክንያት አለው ይላል።
ይሄ ምናልባት ከተለያየ አንግል ልንመለከተው እንችላለን። አንደኛው ጉዳይ ግን ለሚተላለፈው መረጃ ኃላፊነት ላለመውሰድ ወይም ደግሞ በመረጃው ትክክለኝነት ላይ ማረጋገጫ መስጠት አለመፈለግ የሚመነጭ ሊሆን ይችላል። ምናልባት ደግሞ ፋይናሊ ያ ስሙ እንዳይጠቀስ ይፈልጋል ጎ አካል የሚሰጠው መረጃ ትክክል ያልሆነ ሆኖ ከተገኘ ትምን ስላልጠቀሰ ተወቃሽ የሚሆነው ወይም ኃላፊነት የሚወስደው የሚዲያ ተቋሙ ነው የሚሆነውና ከእንዲህ አይነት ኃላፊነትም የመሸሽ ጉዳይ ሆኖ ነው የምመለከተውና ይሄ በጣም አስቸጋሪ ነው ለመገናኛ ብዙሃን ስራ። እንደአይነቱ ልንድ መቀረፍ ያለበት ሁኔታ ነው።
በአማራው ክልል ሸዋሮቢት ነዋሪ ያለው ነባራዊ ሁኔታ ማንነትን ገልጾ መረጃ ለመስጠት የሚያስደፍር አይደለም ይላሉ።
ሰነድ ሰነድ ተናግረ ሁሉ ነገር በግዳራ በማይታወቁ ሰዎች መታገት ይኖራል። በደንገት መከላከያው ራሱ ነው ይችላል። ስለዚህ በተሻለ መጠን እውነቱን ተናግረ
በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ትምህርት ቤት መምህር መኩሪያ መካሻ ይህ ማንነትን ሳይጠቅሱ መዘገብ ጠቃሚ የሚሆንበት አግባብ ቢኖረውም የጋዜጠኝነትና የሚዲያ ተቋማትን ተአማኒነት በጣም የሚጎዳ መሆኑን ያስረዳሉ።
በአንድ በኩል ያው የጋዜጠኝነትን ነጻነት ትክክለኛነቱንና ተአማኒነቱን ይፈታተናል። ይሄ በተለይ በጣም ብዙ ጊዜ የሚፈታተን ነው። በተለይ ለተአማኒነት እጅግ በጣም አደገኛ አቀራረብ ነው። ዞሮ ዞሮ ሙያውንም የሚያሳንስ በኋላ ያ ጉዳይ እንደው በተጨባጭ እውነት የማይሆን ከሆነ ያንን የሚዲያ ተቋም በጣም የሚያሳንሰው ሁኔታ የሚፈጥር ነው። በሌላ በኩል የራሱ ደግሞ የሆነ ጎጎን ያለበት ጊዜ አለ። በተለይ በጣም ግራንድ የሆኑ የሙስና ሁኔታዎች ሲኖሩ፣ አንዳንድ የፖለቲካ ስካንዳሎች እንደዚህ አይነት ነገር ሲኖሩ በተለይ እንዲሁ ስማቸውን መግለጽ የማይፈልጉ ሰዎች ለጋዜጠኞች ሊክ የሚያደርጉበት ሁኔታ አለ። ይሄ ሲዘገብ እናያለን። ይሄ ግን አልፎ አልፎ ነው፣ ብዙ ጊዜ የሚፈጸም ነገር አይደለም።
መረጃን እንደ ልብ ማግኘት በማይቻልበት እንደ ኢትዮጵያ ባሉ አገሮች ውስጥ ጋዜጠኞች እንዲህ ያሉ ችግሮች የሚገጥሟቸው ቢሆንም በዚህ ሁኔታ ውስጥ ቢሆን እንኳ ይህ አይነቱ የዘገባ ልማድ የሚበረታታ አይደለም ይላሉ መምህር መኩሪያ።
ለዚህም ነው ብዙ ሚዲያ ድርጅቶች ኤዲቶሪያል ፖሊሲ የሚባል ነገር አላቸው እና በዛ በኤዲቶሪያል ፖሊሲ ይሄ ህግ ነው ስነ ምግባር ስለሆነ ይሄንን መከተል ስላለባቸው እንደዚህ አይነት ህገዳዎችን ያስቀምጣሉ። ስለዚህ ይሄ አንደኛ ለሚዲያው ይጠቅማል፣ ሁለተኛ ለታዳሚውም እጅግ በጣም ጠቃሚ ነው። እንደገና ደግሞ የራሳቸውን የሚዲያ ስታንዳርድ ደረጃ ለመጠበቅ ሲሉ ይሄንን እንደው በሚገባ አጠንክረው ሊይዙት ይገባል።
መረጃ ለመስጠት በይፋ የተቋቋመው የመንግስት ድርጅት ኃላፊነቱን በሚገባ ካልተወጣ ይህ ችግር የሚቀጥል መሆኑንም መኩሪያ ይናገራሉ።
በተለይ መንግስት ኮሙኒኬሽን ጽፈት ቤት ኤጀንሲ ያሉ ድርጅቶች በዚህ በኩል ትልቅ ኃላፊነት አለባቸው። ምክንያቱም እንደዚህ አይነት ነገር እየበዛ ሲሄድ ዞሮ ዞሮ ጉዳቱ ለመንግስትም ጭምር ነው። እንደውም መንግስት የበለጠ ማበረታታት ያለበት በተለይ ሂስ የሚሰጥ መንግስትን ሊመልስ የሚችል ከተሳሳተበት መንገድ ሊያርመው የሚችል አቀራረብ እንዲኖራቸው በማድረግ ዝም ብሎ ተጨባጭ ያልሆነ ሳይሆን ግን በተጨባጭ መንግስትን የሚተች ነገሮች በሚቀርቡበት ጊዜ ብዙ ነገሮች በመንግስት በኩል ሊስተካከሉ ይችላሉ። ለመንግስትም ጥቅም ነው፣ ጉዳት የለውም። ስለዚህ ይህን መገንዘብ ያለባቸው ይመስለኛል።
ማንነትን ሳይገልጹ የሚሰጡ መረጃዎች የበዙ መምጣት በመገናኛ ብዙሃን ተአማኒነትና ተቋማቱ ለማህበረሰቡ በሚሰጡት ጥቅም ላይ የሚኖራቸው ጎጂ ጎኖች በሀገር ሰላምና የመተማመን ላይ የሚፈጥሩት ችግር ከፍተኛ መሆኑን ያነጋገርናቸው ነዋሪዎችና ባለሙያዎች ገልጸውልናል። በዚህ ጉዳይ የመንግስትን አስተያየት እንዲያስደምጡን በስልክና በቴክስት መልእክት የተውንላቸው የመንግስት ኮሙኒኬሽን አገልግሎት ሚኒስቴር ዲኤታ ሰላማዊት ሳን መልሰን ልናገኝ አልቻልንም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀ ደስታን አመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። ከሳምንቱ እንግዲህ ሰባቱንም ቀናት ወጣቶችን የሚመለከቱ አበይት ጉዳዮች የሚካተቱበት መሰናዶ ነው። ወደ ቀጣዩ ዘገባ ከመሻገራችን በፊት አንድ መልእክት ሰምተን እንመለሳለን።
የዓለም የ10000 ሜትር የብር ሜዳሊያ አሸናፊዋ አትሌት ለተሰንበት ግዳይ የ2023 የዓለም አትሌቲክስ ሽልማት አካል የሆነውን የስፖርታዊ ጨዋነት ወይንም ፌር ፕሌ ሽልማት አሸናፊ ሆናለች። ለተሰንበት ለሽልማቱ የተመረጠችው በሃንጋሪ ቡዳፔስት የዓለም አትሌቲክስ ሻምፒዮና ላይ ባሳየችው የመልካምነት ተግባር ነው። ይኸውም ለተሰንበት በሴቶች 10000 ሜትር የብር ሜዳሊያ ካገኘች በኋላ ውድድሩ ሊጠናቀቅ ሲል ወድቃ የነበረችውን ትውልደ ኢትዮጵያዊቷን የኔዘርላንድ አትሌት ሲፋን ሐሰንን ማጽናናት ተዋነው። ለስፖርታዊ ጨዋነት ሽልማት በደጋፊዎች ከተጠቆሙት እጩዎች መካከል በአንደኝነት የተመረጠችው ለተሰንበት ከዓለም አቀፉ የፌር ፕሌይ ኮሚቴ ዋና ጸሐፊና ከዓለም አትሌቲክስ ስራ አስፈጻሚ ቦርድ አባል ሱኒል ሳብሃርዋል ጋር በበይነመረብ ባደረገችው ውይይት ወቅት ሽልማቱ ተበርክቶላታል። ሳብሃርዋል በውይይቱ ወቅት የዘንድሮን ልዩ የስፖርታዊ ጨዋነት ዋንጫ ሳበረክትልሽ ክብርና ደስታ ይሰማኛል ብለዋል። በትራክ ላይም ሆነ ከዚያ ባለፈ ሌሎች አትሌቶች ችን በመርዳት በዚህ አመት ላስመዘገብሽው አስደናቂ ስኬት እንኳን ደስ አለሽ ሲሉ ማክለዋል። የ2023 የስፖርታዊ ጨዋነት ሽልማትን በማግኘቷ ደስተኛ መሆኗን የገለጸችው ለተሰንበት በበኩሏ ለሽልማቱ ያበቃትን ክስተት ስትገልጽ ሲፈን ስትወድቅ ልቤ ተሰብሮ ነበር፣ የመውደቅን ስሜት አውቀዋለሁ እና ብላለች። ሰዎች ደስተኞች ሲሆኑ ደስታለው፣ ሲያዝኑ አዝናለው ስትልም ስሜቷን አንጸባርቃለች። የዩቬንቱሱ አማካይ ፖል ፖግባ አበረታች መድኃኒት መጠቀሙ በምርመራ መረጋገጡን ተከትሎ ከፍተኛው የአራት አመት እገዳ እንዲጣልበት የጣሊያን የጸረ አበረታች ቅመሞች አቃቤ ሕግ ጠይቋል። ፈረንሳዊው የ2018 የዓለም ዋንጫ አሸናፊ ፖግባ መስከረም ወር ላይ በጊዜያዊነት ታግዶ ከአንድ ወር በኋላ በተደረገበት የቢናሙና ምርመራ አበረታች ንጥረ ነገር መጠቀሙ ተረጋግጧል። የ30 አመቱ ፖግባ ጉዳዩ ወደ አገሪቱ ጸረ አበረታች ቅመሞች ድቤት እንዳይሄድ በማሰብ ከጣሊያን ጸረ አበረታች ቅመሞች ኤጀንሲ ጋር በይግባኝ ላይ ከራከር እንደሚችል አሶሺየትድ ፕሬስ ዘግቧል። የአራት አመት እገዳው ከተወሰነበት የእግር ኳስ ህይወቱን ሊያቆም እንደሚችልም ጠቅሷል። የፖግባ ተወካዮች የዶፒንግ ክስተት የመጣው በዩናይትድ ስቴትስ ውስጥ በማከረው ሐኪም የታዘዘውን የምግብ ማሟያ በመጠቀሙ ነው ይላሉ። በዓለም የጸረ አበረታች ቅመሞች ህግ መሰረት ፖግባ የአራት አመት እገዳ ይጣልበታል ተብሎ የሚጠበቅ ሲሆን ጥፋተኛ አለመሆኑን ካረጋገጠ ከተጠቀጠ ቅጣቱ በግማሽ ሊቀንስ ይችላል። ድርጊቱ ከውድድር ውጪ የተፈጸመና ከወቅታዊ አቋሙ ጋር የማይገናኝ ከሆነ ደግሞ እገዳው ለወራት ብቻ ሊሆን ይችላል። ሆኖም የዶፒንግ ሰለባ መሆኑ ከታወቀ በኋላ ፖግባ ከዩቬንቱስ ጋር ልምምድ ማድረግ ያቆመ ሲሆን ደሞዙም ታግዷል። የ2034ቱን የዓለም ዋንጫ ለማስተናገድ ብቸኛ ተጫራች የሆነችው ሳውዲ አዲስ ስታዲየም ብቻ ሳይሆን አዲስ የመዝናኛ ከተማ መገንባት እንደጀመረች አስታውቃለች። የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ቢን አብዱላዚዝ ከሪያድ በ40 ደቂቃ ርቀት ላይ የምትገኘውንና በውስጧ የተለያዩ ስታዲየሞችን የምታካትተውን የቂዲያ ከተማ ዲዛይን ትራንት ይፋ አድርገዋል። ከተማዋን በቅርብ ጊዜ ውስጥ በመዝናኛ፣ በስፖርትና በባህል መስኮች ቀዳሚ የዓለም መዳረሻ የማድረግ ዓላማ እንዳላቸውም ገልጸዋል። እግር ኳስና ጎልፍን ጨምሮ የተለያዩ ስፖርታዊ ውድድሮች የሚካሄዱባቸው ስታዲየሞች ከተማዋ ከምታካትታቸው ግንባታዎች መካከል ሲሆኑ ሀገሪቱ የ2034 የዓለም ዋንጫን የማዘጋጀት እድሉ ከተሰጣት ውድድሩን አዲስ በምትገነባው ከተማ ለማሰናዳት ማቀዳለች። ሳውዲ ውድድሩን ለማዘጋጀት ብቸኛዋ እጩ ብትሆንም ፊፋ በመተዳደሪያ ህጉ መሰረት ከሚቀጥለው ዓመት በፊት አዘጋጁን ሀገር ይፋ ማድረግ አይችልም። ሆኖም ውድድሩ እንደሚሰናዳባት የምትጠበቀው ከተማ ግንባታዋ የተጀመረ ሲሆን የ2.7 ቢሊዮን ዶላር ፕሮጀክቶች ለኮንትራክተሮች መሰጠታቸውም ተገልጿል። በ360 ስኩዌር ኪሎ ሜትር ውስጥ 60 ሺህ ግንባታዎች በከተማዋ እንደሚገነቡና ይህም ለ325 ሺህ ሰዎች የስራ ዕድል እንደሚፈጥር ተገልጿል። የሳውዲ መንግስት የቂዲያ ከተማ ከተገነባች በኋላ በአመት 48 ሚሊዮን ቱሪስቶች ይጎበኙዋታል ብሎ ተስፋ አድርጓል። በመጨረሻም ከዶፒንግ ጋር በተያያዘ ሰሜን ኮሪያ የተጣለባትን እገዳ ተላልፏል የተባለው የኢሲያ ኦሎምፒክ ምክር ቤት ቅጣት ተጣለበት። ሰሜን ኮሪያ የጸረ ዶፒንግ ምርመራ ለማድረግ ፈቃደኛ ባለመሆኗ ምክንያት ከኦሎምፒክና ፓራሊምፒክ ዝግጅቶች ውጪ በሌሎች ዓለም አቀፍ ውድድሮች ላይ ሰንደቅ ዓላማዋ እንዳይውለበለብ የዓለም ጸረ አበረታች ቅመሞች ኤጀንሲ ዋዳ ከዚህ ቀደም እገዳ ጥሎ ነበር። ሆኖም ከዋዳ የተለያዩ ማሳሰቢያዎች ቢሰጡም በፈረንጆቹ መስከረምና ጥቅምት ወር በቻይና ሃንግዙ በተካሄደው የኢሲያ ጨዋታዎች የመክፈቻና የመዝጊያ ስነ ስርዓት እንዲሁም የሜዳሊያ ዝግጅቶች ላይ የሰሜን ኮሪያ ባንዲራ ታይቷል። በዚህም ምክንያት የኢሲያ ኦሎምፒክ ምክር ቤት 500 ሺህ ዶላር እንዲከፍል ዋዳ ቅጣት ጥሎበታል። ምክር ቤቱ ይግባኝ የሚያቀርብበት ህጋዊ ቀነ ገደብ ማለቁንም የገለጸው ዋዳ በመሆኑም ተከሳሹ ቅጣቱን እንደተቀበለ እቆጥራለሁ ብሏል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተና መሰግናለን። ዩናይትድ ስቴትስ ነባር አሜሪካውያን ማህበረሰቦችን አስመልክቶ አዲስና የተሻለ የታሪክ ምዕራፍ ለማስመዝገብ ቁርጠኛ እንደሆነች ከሰሞኑ ፕሬዚዳንቱ አስታውቋል። የዚህን ጉዳይ ዝርዝር አኒታ ፓውል ካልናለች ቆንጅታ እየታስተማናለች።
በነባሮቹ የአሜሪካ ተወላጆች ላይ የደረሰውን ስቃይና ፌደራል መንግስቱም ያን ለማስተካከል መስራት ያለበት ስራ ያለ መሆኑን ፕሬዚዳንት ባይደን ተናግረዋል።
It's hard work to heal the wrongs of the past and change the course and move forward. But the actions we're taking today are key steps into that new era.
ቀድሞ የተፈጸሙት ፋቶችን እየተገኑ ቀጣዩን እያስተካከሉ ወደፊት መራመድ ልፋት የሚጠይቅ ከባድ ስራ ነው። ቢሆንም ቀደምት ዜጎች ሉዓላዊነታቸውንና የራሳቸውን ዕድል ራሳቸውን መወሰን ለሚበቁበት ለመጪው ዘመን እኛ ዛሬ የምንሰራቸው ስራዎች ቁልፍ እርምጃዎች ናቸው። ተከብራችሁ ራሳችሁን በምትፈልጉት መንገድ የማስተዳደርና ለሚያሻችሁ መንገድ የማደግ መሰረታዊ መብታችሁ የሚከበርበት አዲስ ዘመን የዚህ ጉባኤ ዓላማ እርሱ ነው።
ወደ 300 ከሚጠጉ የነባሮቹ ማህበረሰቦች መሪዎች ጋር በናካቻን ታክ ማህበረሰብ ቀደምቶች መሬት ላይ ጉባኤ የተቀመጡት ፕሬዚደንት ባይደን ከ190 የሚበልጡ ስምምነቶችን ይፋ አድርገዋል። ነባር አሜሪካውያን ማህበረሰቦች ከፌደራሉ መንግስት በቀላሉ ገንዘብ እንዲፈቀድላቸው፣ በኒውክሌር ቁስ የተበከሉ አካባቢዎችን የማጽዳት ጥረት እንዲካሄድ፣ ወደ ንጹህ የኃይል ምንጭ ሽግግር የሚካሄዱ ጥረቶች ድጋፍ እንዲሰጣቸው የሚሉት ከተደረሱት ስምምነቶች ውስጥ የሚጠቀሱ ናቸው። በየቦታው ተበትነው ያሉ የነባሮቹ የአሜሪካ ህንዶች አጥሞችና ቅዱሳን ቅርሳ ቅርሳቸው ወደ ማህበረሰባቸው ሀገር እንዲመለሱ መስራት አስፈላጊ መሆኑን በስምምነቱ ላይ ሰፍሯል። ከትላልቆቹ የነባሮቹ ማህበረሰቦች መሪዎች አንዱ የሆኑት የቼሮኪዎቹ መሪ ቼክ ሆስተን ፌደራሉ መንግስት የሚያደርገው ጥረት እጅግ በጣም አዎንታዊ መሆኑን ለቪኦኤ ገልጸዋል። ጥረቱ እንደሚቀጥል
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። አጣሙ ዘይም በመስተንግደው ብርሃን ያለው ደግሞ በቅንብሩ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።